ሶስት እንግዶችን ጋብዘን ለውይይት የመረጥነው ርዕስ የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ ለውጥ የሚያመጣ መፍትሄ ነው ወይ? እውን መሆንስ ይችላል ወይ የሚል ነው። በቅድሚያ በዚህ ርዕስ ላይ ለውይይት የጋበዝናቸውን እንግዶች ላስተዋውቃችሁ። ፕሮፌሰር ካሳሁን ብርሃኑ ከ30 ዓመት በላይ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሆነው ያገለገሉ ሲሆን በኢትዮጵያና በአፍሪካ የዲሞክራሲ፣ የምርጫ ፖለቲካ፣ የመንግስትና ማህበረሰብ ግንኙነቶች እንዲሁም የግብርና ፖሊሲ፣ የፖለቲካል ኢኮኖሚ እና የግጭት አፈታትና ሰላም ማስፈን ጉዳዮች ላይ ጥናትና ምርምር አድርገዋል። ሁለተኛው እንግዳችን ዶክተር ዘነበ በየነ አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር ሲሆኑ መገናኛ ብዙሃን ለሰላምና ለሀገር ግንባታ ያላቸው አስተዋጽኦ ላይ የተለያዩ ጥናቶች አድርገዋል። ከዛም በተጨማሪ በሰላም ግንባታ፣ በመንግስት ግንባታና አመራር፣ በውጭ የሚኖረው የኢትዮጵያ ማህበረሰብ በሀገር ውስጥ በሚደረጉ የሰላም ግንባታ ላይ ያላቸው ሚና እና የመሳሰሉት ጉዳዮች ላይ ጥናት አድርገዋል። ለሀገር ውስጥና ለውጭ ተቋማትም አማካሪ ሆነው አገልግለዋል። ሶስተኛው እንግዳችን ዶክተር ኦይቪድ ኦድላንድ ይባላሉ። በትውልድ ኖርዌጃዊ ይሁኑ እንጂ በኢትዮጵያ ያደጉ የተማሩና የሰሩ የኢትዮጵያ ወዳጅ ናቸው። ላለፉት 40 ዓመታት በአፍሪካ የልማትና ትምህርት ጉዳዮች ዙሪያ ብዙ ሰርተዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል እንዲከፈት ትልቁን ሚና የተጫወቱ ናቸው። አሁን ደግሞ ለዛሬ መወያያ ርዕስ የሆነንን የሀገር ብሔር ግንባታ ፕሮጀክት ጠንሳሽና ለሂደቱም ገንዘብ ከማሰባሰብ ጀምሮ ፕሮጀክቱን የሚደግፉ አስተዋጽኦች እያደረጉ ይገኛሉ። ሁላችሁንም በዚህ ውይይት ለመሳተፍ ፈቃደኛ በመሆናችሁ በአሜሪካ ድምፅ አድማጮች ስም አመሰግናለሁ።
እኛም እናመሰግናለን።
እንግዲህ ዛሬ ጋበዝናችሁ እንግዶቻችን ከ2 ዓመት በፊት ከሌሎች ምሁራን ጋር ሆናችሁ 2010 ላይ 2 ሲምፖዚየሞችን አካሂዳችሁ ነበረ ግብረ ኃይል በማቋቋም። በእነዚህ ሲምፖዚየሞች ላይ የሀገር ብሔር ግንባታ አስፈላጊነት፣ የጋራ ብሔራዊ መግባባት መፍጠር በሚቻልባቸው ሀሳቦች ዙሪያ ጥናታዊ ጽሁፎች ቀርበው ነበረ። እንግዲህ ይህን መነሻ በማድረግ የሀገረ ብሔር ግንባታን ፕሮጀክት ከጀመራችሁና ቢሾፍቱ ከተማ ላይ ሲምፖዚየሙን ካካሄዳችሁ 2 ዓመት ሆኖታል እና ከዛ በኋላ በክልሎች በውጭ ሀገራት የሚኖሩ ኢትዮጵያውያንን ለማሳተፍም ጥረት አድርጋቸዋል። ፕሮፌሰር ካሳሁን ከእርሶ ልጀምርና ከሲምፖዚየሙ በኋላ እንዳሰባችሁት በኢትዮጵያ አቃፊ የሆነ አዲስ የሀገር ብሔር ግንባታ ለማካሄድ የሚያስችሉ እድሎች ኖሮ ፕሮጀክቱን ቀጠላችሁ ወይ? ከዚህ በፊት ከተሞከሩት የሀገር ብሔር ግንባታዎች የተለየ ውጤታማ ያደርገናል የምትሉት የተነሳችሁበት የፕሮጀክቱ ዓላማ ምንድን ነው?
ከመነሻው አንዱ ወደዚህ ፕሮጀክት ድንገባ ያደረግን ከ2008 እስከ 2010 ማለትም መራ ለውጥ እስከተደረገበት ጊዜ ድረስ በተለያዩ የሀገሪቱ ክፍሎች በኦሮሚያ፣ በአማራ እና በሌሎችም መጠነ ሰፊ በመንግስት ላይ የተቃጣ ተቃውሞ ይቀጣጠል ነበር እና ሁኔታው አስቸኳይ ጊዜ አዋጅን ቢታወጅ በመንግስት በኩል አንዳንድ እርምጃዎችን ቢወሰዱ እየተቀጣጠለ በመሄዱ ይህ ለህዝብ ህልውና ለሀገር ህልውና በጣም አደገኛ ሁኔታ ነው በሚል ነው ወደዚህ የገባል። እነዚህም መነሻ ኢትዮጵያ በሺዎች ለሚቆጠሩ አመታት የነጻ መንግስትነት ታሪክ ቢኖራትም የተዛመደ የተሰናሰለ እና ጠበቅ ያለ የሀገር ብሔር ግንባታን ማካሄድ ባለመቻሏ ነው ከሚል የመነሻ ሀሳብ የመለጨ ነው። ስለዚህ የዘገየም ቢሆን እንኳን ስቲ በዚህ በኩል አንዳንድ ስራዎችን ተብሎ ነው ይሄ ፕሮጀክት እንግዲህ የተተነሰሰው። በዚህ ረገድ ሲምፖዚየሞች አካሄደናል። የተለያዩ የህብረተሰብ ክፍሎች መንግስት አካላት ጨምሮ በሁለት ብዙ ተሞክሯል። ይሄ ተጠናቆ ውይይቶቹ፣ የምክክሮቹ፣ የጥናቶቹ ውጤቶች ታትመው የፖሊሲ ሀሳቦች እና የመፍትሄ አቅጣጫዎች ህትመት አዘጋጅተን ለመንግስት እንዲደርስ አድርገናል። እንግዲህ ባለፈው አንድ አመት ተኩል ፕሮጀክቱ ከተጠናቀቀ በኋላ አሁንም በማካሄድ ላይ የምንገኝ ነው።
ከዚህ በፊት ከነበሩት የሀገረ ብሔር ግንባታ ሙከራዎች ይሄ እናንተ እየሰራችሁት ያላችሁት ነገር አዲስ ነገር ይኖረው ይሆን?
ሙከራዎች ነበሩ። እነዚህ ሙከራዎች ግን ከላይ ወደ ታች የወረዱ፣ ህዝብን ያላሳተፉ፣ ህዝብን ፈቃደኝነትና የኔ ነው ባይነትን ያላዳበሩ ስለሆኑ በወቅቱ ታይቶ የነበረው አለመረጋጋት የመደበኛ የመንግስትና የዜጎች ስራዎች መቋረጥን አስከትሏል። ስለዚህ በፊት የነበሩ ግድፈቶች መልካም ጅምሮች በለጠ ተናግረው የሚቀጥሉበትን የነበሩ ግድፈቶች የሚታረሙበትን ሁኔታዎች ላይ ለመምከር እና እነዚህም በተመለከተ የፖሊሲ ሀሳቦች እና መፍትሄ አቅጣጫዎችን የሚጠቁም የተጨመቀ ህትመት መልክ አዘጋጅተን በርካታ ጉዳዮችን ያካተተ ነው። ስለ ትርክት እና ታሪክ፣ ስለ ትምህርት፣ ለባህላዊ እሴቶች፣ ስለ ስነ ምግባር፣ የሀገራዊ ስብዕና እና ግንባታ እና ስለ ህገ መንግስት ማሻሻያ እና የመሳሰሉትን ነገሮች ያካትታል እና በህብረተሰብ ውስጥ እንደሚመስል የተለያዩ ጥያቄዎች ያልተመለሱ መመለስ እንደሚችሉ እና እንደሚገባቸው ለመጠቋቋም የሞከርንበት ጉዳይ ነው።
ዶክተር ዘነበ ወደ እርስዎ ልምጣና ይሄ እናንተ የቀረጻችሁት ፕሮጀክት መንቀሳቀስ ከጀመራችሁበት ጊዜ አንስቶ ያለውን ሁኔታ እንኳን ብንመለከት የጋራ እሴቶች፣ ሀገራዊ ትርክቶች እና ምልክቶች እንዳይኖሩ የሚያደርጉ ሁኔታዎች እየተበራከቱ ነው የሄዱት እና ኢትዮጵያ ውስጥ አሁንም የሀገረ ብሔር ግንባታ ላይ ለመስራት ዋናው ችግር የሆነው ምንድን ነው? የማን ኃላፊነት ነው መሆን ያለበት ይላሉ?
አመሰግናለሁ። በመጀመሪያ ደረጃ ወደኋላ መለስ ብለን ለባለፉት 25-26 ዓመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት፣ የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው። የአገር ብሔር ግንባታ የምንለው የጋራ እሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል። እና ምንድን ነው እዚህ ላይ ለማየት የሞከርነው፣ እያንዳንዱ ፈተና፣ እያንዳንዱ ችግር እድልም ይዞ ይመጣል። እና ይሄንን አገራችን የገባችበትን ፈተና ለመወጣት እንዲያመች ምን መደረግ አለበት የሚለውን ነገር ተወያይተን ነው እንግዲህ ይሄን ነገር ወደ ፕሮጀክት ቀይረን ወደ ስራ የገባ ነው። እና ቅድም ለማለት እንደሞከርነው በትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች፣ እነዚህ ነገሮች በምንመለከትበት ሰዓት ይሄ ኢትዮጵያዊ ማንነት የምንለው ነገር እየጠፋ በብሔር ማንነት ተተካ። ከዛ በኋላ ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወንድም እንደ እህት ከማየት በዘለለ እንደ ጠላት መፈረጅ፣ እኛ ያጋጠመን ችግር የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት፣ በፖለቲካ መሪዎቻችን አማካኝነት፣ በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርክቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገድ ውስጥ ከተነዋል፣ አደገኛ አስተሳሰብ ውስጥ ከተነዋል። ከዚህ ልናወጣው የምንችለው ኃላፊነት ወስደን እያንዳንዱ በነገራችን ላይ ሁልጊዜ እንደዚህ አይነት ኢሹ በሚነሳበት ሰዓት መንግስት እንዲህ አላደረገም እንዲህ አድርጓል እያሉ ወቀሳችንን ወደ አንድ ወገን የማየት የመወርወር ዝንባሌ ይታያል። በነገራችን ላይ እንደዚህ አይነት ሀገራዊ ጉዳዮች የሁላችንም ኃላፊነት ነው። የችግሩ ባለቤቶች ነን፣ የመፍትሄውን ባለቤቶች ልንሆን ይገባል። እና እነዚህ ናቸው ዋና ዋና ችግሮች ሲንከባለሉ ቆይተው ተከማችተው ቆይተው አሁን የደረስንበት ደረጃ ላይ አሁን የምናየውን ችግር ሊፈጥሩ ሊወልዱ የቻሉት የሚል አስተሳሰብ ነው ያለኝ።
አሁን ወደ ዶክተር ኦድላንድ ልለፍና ባደረጋችኋቸው ሲምፖዚየሞች ላይ ከዛም በኋላ ታትሞ በወጣው ጥናቶች ላይ አሁንም ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገለጻል። በሀገሪቱ ውስጥ ያለውን ሁኔታ ስንመለከት ደግሞ የሚያራርቁ የሚያቃቅሩ፣ አንዱን ወገን ደግፎ ሌላውን የሚያንቋሽሽ ወገኝተኛነት ነው እየበዛ የመጣውና እነዚህ በጎሳ፣ በቋንቋ፣ በሃይማኖት ላይ መሰረት ያደረጉ ጫፍና ጫፍ ያሉ የምንላቸው አይነት ልዩነቶች የበለጠ እየተካረሩ ባለበት ሁኔታ ይህን የጋራ ውይይት ማድረግም ሆነ የጋራ ስምምነት ላይ ማምጣት የሚቻለው እንዴት ነው?
ከሁሉ አስቀድሜ ስለ ቋንቋ ይቅርታ ጠይቃለሁ። ምክንያቱም ብዙ ዓመት ውጭ ስለነበርኩ ትንሽ ቋንቋ የተበላሽቷል፣ ግን በአቅሜ ሞክራለሁ። መጀመሪያ ከ3-4 ዓመት በፊት የነበረውን ችግር ሁላችን እናስታውሳለን። በዛን ጊዜ አንድ የዓለም አቀፍ ልማት ድርጅት ኃላፊ ነበርኩና ወደ አፍሪካ መላለስ ነበር እና የኢትዮጵያ ሁኔታ ሲመለከት ያደኩበት የኖርኩበት አገር ስለሆነ በጣም ተጨነቀ። በአሁኑ ጊዜ ምን ይሻላል አንድ ነገር ለማድረግ ይቻላል ወይ ብለን ተነጋግረንና እኔ የነበረኝ ስራ ትቼ ወደ ኢትዮጵያ መጣውና ቁጭ ብለን ብዙ ተወያየን። ለአሁኑ ችግር ምን መፍትሄ አለ እና መጀመሪያ አካዳሚካሊ ኮንሰፕቱን ይዘን ይሄ የአገር ብሔር ግንባታ ምን ማለት ነው? ከውጭ አገር ጥናት ከሌላ አቀባቢ ትምህርት አገኝተን ኮንሰፕቱን በደንብ አስቀምጠን ከዛ በኋላ ወደ ሁለተኛ ደረጃ ስንራመድ በኢትዮጵያ ውስጥ የአገር ብሔር ግንባታ ምን ያስፈልጋል እና ይሄንን ነገር ያለው ችግር ለመፍታት እንድማሳሪያ እንዲሆን ሁለት ሲምፖዚያ አዘጋጀን እና እንደተባለ እንደተጣፈ አሁን እንደተቀረበ ውጤት አገኝተናል እና በአሁኑ ጊዜ ደግሞ በተለይ ለኢትዮጵያ የሚያስፈልገውን የአገር ብሔር ግንባታ የሚያስፈልገውን የትምህርት እልቀት እና ኮንሴፕቹዋል ቲንኪንግ በጣም አስፈላጊ ነው። ግን እውነት ብንናገር ከጥንት ጀምሮ እኔ የኃይለ ሥላሴን ዘመን አስታውሳለሁ ልጅ ነበርኩ በዛን ጊዜ። ከዛ በኋላ የመንግስቱንም አልፋለሁ የመለስንም የኃይለ ማርያምን። ስለዚህ ከጥንት ጀምሮ በኢትዮጵያ ውስጥ በኢትዮጵያ ታሪክ ውስጥ ብዙ ችግር አለ። ግን እርቅ የሚባል ነገር ከአሁን ድረስ በሰፊው ህዝብ አልተሳካም በልዩ ልዩ ምክንያቶች እና ቂም ስር ሰዷል። ስለዚህ ቀጥታ ወደ ችግሩ ለመግባት ከባድ ስለነበረ በዚህ በአካዳሚክ አፕሮች ኔሽን ቢልዲንግ ኮንሰፕት አጥንተን በዛ መስመር ምናልባት ውይይት ለመክፈት እርቅ ለማስመጣት አስበን ሞክረናል። አሁን ደግሞ በዚህ በዶክመንቱ ላይ ውይይት እንዲከፈት እና የሆነ ኮንቴክስቹዋላይዝ ሪኮንሲሊየሽን እርቅ ያስፈልጋል። በኢትዮጵያ ውስጥ ብዙ የባህላዊ የሽማግሌዎች እርቅ ድርጅቶች አሉ። የመንግስት መዋቅር አለ። የሃይማኖት አባቶችም አሉ። በዚህ በዶክመንቱ መሰረት በጥናቱ ላይ ይህንን ፕሮሰስ እንዲቀጥል በጣም እመኛለሁ።
ፕሮፌሰር ካሳሁን፣ እንደዚህ ጫፍና ጫፍ ያሉ ልዩነቶች የበለጠ እየተካረሩ ባሉበት ሁኔታ የጋራ ውይይት ማድረግና የጋራ ስምምነት ላይ መምጣት ይቻላል ብለው ይላሉ? ከተቻለስ በምን መልኩ ነው? በሚቃረን ወገን ላይ ሆነው እየተካረረ የመጣው ልዩነት እንዴት ነው በአንድ ላይ ሆነው የጋራ ውይይት ማድረግና የጋራ ስምምነት ላይ መድረስ የሚቻለው?
የጋራ ውይይት አድርጎ ሁሉን ያማከለ ስምምነት ላይ ለመድረስ በፊት ነበሩ አሁንም ያሉ በተለይ የሰላም ተረጋጋት ሁኔታዎች መስመር ሊይዙ ያስፈልጋል። በመሰረተ ሀሳብ ደረጃ ይቻላል እዚህ ላይ ለመድረስ። ነገር ግን በቅድሚያ ሰላምና መረጋጋት መስፈን አለበት። ይህ እንዴት ነው የሚሰፍነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆኑ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ ንጹሐን የማይጎዱበት አጥፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። ለዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻውን እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት በመስመር የወጡ ሰላምና መረጋጋትን የሚያውቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያላግባብ እንዳይነካ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያስፈልጋል። በደንብ ወደ ውይይት መግባት አማራጭ የሌለው ጉዳይ። ስለዚህ የማይቻልበት ምክንያት የለም። ነገር ግን ይሄ ቅድመ ሁኔታ በሚገባ መሟላት አለበት።
ሚስተር ኦድላንድ፣ ወደ እርስዎ ልመለስ። ቀደም ሲል እንዳሉት ከኃይለ ሥላሴ ጊዜ ጀምረው ኢትዮጵያ ውስጥ አድገዋል፣ ኖረዋል፣ ሰርተዋል እና በእርስዎ እይታ በአሁኑ ወቅት ኢትዮጵያን ወይም የኢትዮጵያን ህዝብ ወደ ብሔራዊ መግባባት ሊወስድ የሚችል የጋራ እሴት ምንድን ነው ይላሉ?
የኢትዮጵያ ታሪክ ቀላል አይደለም። የሆነው ሁሉ ብዙ ምክንያቶች ሊኖሩ ይችላሉ። ግን ከጥንት ጀምሮ የነበረው አለመግባባት በተለያየ መልክ ቆይቶ ችግር ከመሰረቱ ሳይፈታ ቆይቶ እንኳን በፊትም ብዙ ነገር ግልጽ ሆኖ አልወጣም። ነጻ የሆነ ውይይት አልነበረም። ብዙ ደምም ፈሷል። ችግር ሲኖር እርቅ አልነበረም። ከአንድ መንግስት ወደ ሌላ መንግስት ሲዘወር መሰረታዊ እርቅ አልነበረም። ከስር ብዙ ቂም ነበረ። ሄዶ አሁን እንግዲህ ወደዚህ ደርሰናል። መሰረታዊ ችግር ሳይፈታ ልዩነቱን ለመክበር እና አንድነቱን ለመፍጠር እኛ ያቀረብነው ጽሑፍ ምናልባት አንዳንድ ነጥቦች ያቀርብ ይችላል። አንድ በአንድ ምክንያቶች የነበረውን ያለውን ማጥናትና በነጻ መንፈስ መፈትና መወያየት ያስፈልጋል። ይሄ ደግሞ ቀላል ነገር አይደለም። እርቅ ቀላል ነገር አይደለም። ደቡብ አፍሪካ አይተናል። በደቡብ አፍሪካ የተሰራ በኢትዮጵያ ላይ ሰራ ይችላል። ኮንቴክስቹዋላይዝ መሆን አለበት። ሆኖም ኮንቴክስቹዋላይዝ መንገድ ሆኖ እርቅ ያስፈልጋል። በዚህ ከስር ያለው ቂም ካልወጣ ሰላም ሊወርድም አይችልም። ስለዚህ እንደዚህ አይነት ጉባኤ ለማቋቋም ማን ማን እንደሚወያይ እና ጠቅላላ ችግሩን ለመፍታት እኔ ማን ነኝ? ከውጭ ነው የሚመጣ። ግን ከውጭ ሁኔታውን ሲመለከት እስከ መቼ የኢትዮጵያ አንድነት ለምን አይፈታም? እና የአገር ብሔር ግንባታ ልክ ውጭ አገር ጋራ ለማምሰል አይቻልም። ቢሆንም ኮንቴክስቹዋላይዝ የሆነ ጥናት ተደርጎ በዛ መሰረት የሆነ ውይይት መክፈት አለብን። ምክንያቱም ኢትዮጵያ ምን የመሰለ ሪሶርስ ናት። እኛ ከውጭ ያለነው የምንሰማ ነገር፣ የምናየው፣ የምናጥና በጣም በጣም ከባድ ነው። ስለዚህ በዚህ በዶክመንቱ መሰረት እንደ ጅምር ነጥቦች አሉ። ታሪኩ፣ የቋንቋ ጉዳይ፣ ስንት ነገር አለ። ሲሪየስሊ ተነስቶ በሰላማዊ መንገድ ከእርቅ ጭምር ወደፊት መቀመጥ አለብን እና ቅድም ብያለሁ፣ ብሔራዊ የሽማግሌዎች እርቅ ድርጅቶች አሁንም አሉ። የሃይማኖት ሽማግሌዎችም አባቶች አሉ። የመንግስት መወቀርም አለ። ስለዚህ ስንት አሰት አለ። ግን በአሁኑ ጊዜ መፍትሄ መፈለግ በጣም በጣም ውሳኝ ነው እና ይሄ የእኛ ጥናት ምናልባት እንደመሰረት ሆኖ ለጅምር ሊረዳን ይችላል። እንዴት እንደሚደረግ እኔ መልስ ለመስጠት አልችልም። ሀሳብ ብቻ ነው። የሆነ ነገር ማድረግ አለብን።
ወደ ዶክተር ዘነበ ልምጣ። እንግዲህ ኢትዮጵያ ውስጥ ሌላው የማያስማማ ትልቁ ጉዳይ ታሪክ ነው። ፕሮፌሰር ካሳሁን በጽሁፋቸው በታተመው ዶክመንት ላይ በጽሁፋቸውም አስቀምጠውታል። በአንድ ወገን ታሪክን የማይቀበሉ ወይም ታሪካዊ ጉዳቶች ላይ ማተኮር የሚፈልጉ ወገኖች አሉ፣ በሌላ በኩል ደግሞ ታሪካዊ ኢፍትሐዊነትን መቀበል የማይፈልጉ ጭፍን ደጋፊ የምንላቸው አሉ ብለዋል እና እነዚህ ሁለት ቡድኖች ወይም የራሳቸውን እውነት ብቻ ለይተው የሚያቀርቡበት ሌላ ወገን የማይሰማበት ማህበራዊ ሚዲያ ኖሯቸው በቀላሉ ደጋፊ ማሰባሰብ የሚችሉ ወገኖች ናቸውም ተብለው ይነገራል። እነዚህን የታሪክ ቅሬታዎች አስታርቆ ወደ አንድ ማምጣት የሚቻለው እንዴት ነው? ምናልባት በዚህ ዙሪያ ለኢትዮጵያ ምሳሌ የሚሆን የሌሎች ሀገሮች ተሞክሮም ካለ አያይዘው ሊመልሱልኝ ይችላሉ። እነዚህን ሁለት የተለያዩ ጥንፍ ላይ ያሉ ወገኖች ማስታረቅ የሚቻለው እንዴት ነው?
በጣም አመሰግናለሁ። አሁን ከገባንበት ፈተና ውስጥ ለመውጣት ምን ማድረግ አለብን የሚለው ጥያቄ ስናነሳ ሁልጊዜ ወደዛ ነው የሚመልሰን። ምን አይነት ታሪክ ነው ያለን? ያ ታሪካችን እንዴት ነው የቀረበው? ትርክቱ ምን ይመስላል? እውን እንደሚባለው አንድን ወገን ያማከለ ብቻ ነው ወይ ወይስ ሌላው ወገን የሚያስበው ነው ወይ የሚለውን ጥያቄ መጠየቅ ተገቢ ይመስለኛል። ኮንፈረንሶቻችን ላይ የቀረቡ ጥናቶች የሚያመለክቱት ልክ እንደ ፕሮፌሰር ካሳሁን ቀደምም እንደገለጸው በጽሁፉም ላይ እንዳቀረበው ትርክቶቻችን የተዛቡ ናቸው ብለው የሚያምኑ አሉ። ትክክል ነው ትክክል አይደለም የሚለው ጀጅመንት ውስጥ ልንገባ፣ ፍርድ ውስጥ ልንገባ አይገባም። እነዚህ ሰዎች ይሄንን አስተሳሰብ እስካላቸው ድረስ ይሄ አስተሳሰብ እንዴት ነው የመጣው፣ ከዚህ ውስጥ እንዲወጡ ምን ማድረግ አለብን የሚለውን ነገር ልንፈትሸው ይገባል። ይሄ እንደገና ወዴት ይመልሰናል? ቅድም የተባለው ይሄ ብሔራዊ መግባባት የምንለው ነገር ወደዛ ነው የሚመልሰን። የተወሰነው የህብረተሰብ ክፍል ብሶት ካለው፣ ስጋት ካለው፣ አዎ ያንተ ስጋት ስጋት አይደለም፣ ያንተ ብሶት ብሶት አይደለም ብለን የምናጣጥል ከሆነ ዘላቂ ሰላም፣ ዘላቂ መፍትሄ ልናመጣ አንችልም። እንደነ ደቡብ አፍሪካ አሁንም በቅርቡ ሩዋንዳ ያደረጉት ነገር ምንድን ነው? በየአካባቢያቸው ደቡብ አፍሪካ ላይ የሆነውን ሁላችንም እናውቀዋለን። ይሄ ትሩዝ ኤንድ ሪኮንሲሌሽን ኮሚሽን ተብሎ አጥፊዎችም ተበዳዮችም ቀርበው ፊት ለፊት የሚነጋገሩበት፣ የሚወያዩበት፣ የሚወቃቀሱበት፣ አጥፊዎቹ ኃጢአታቸውን የሚናዘዙበት፣ ከዛ በኋላ ይቅርታ የሚጠይቁበት፣ ዶክተር ኦርላንድ እየደጋገመ የሚናገረው እርቅ የሚለው ጉዳይ፣ እነዚህ ለሀገር መፍትሄ ሊያመጡ የሚችሉ ቁልፍ ጉዳዮች ናቸው። ኢትዮጵያ ውስጥ ደግሞ የበለጸገ ሀብታም የሆነ ባህል አለ። በእያንዳንዱ ብሔር ብሔረሰብ በምንገባበት ሰዓት የራሳቸው የሆነ አገር በቀል ችግሮችን የሚፈቱበት እንደነዚህ አይነት ብሶቶች፣ እንደነዚህ አይነት ስጋቶች በሚገለጹበት ሰዓት፣ በሚከሰቱበት ሰዓት ያንን የሚፈቱበት መንገድ አላቸው። አሁን የሆነው ነገር ምንድን ነው? ቅድም ፕሮፌሰር ካሳሁን በትክክል እንዳስቀመጠው ይሄ የመንግስት ጉዳይ ነው። ይሄ የዚህ አካል ኃላፊነት ነው ብለን እኛ ኃላፊነታችንን በመጥዋችን አብዛኞቹ በተለይ ይሄንን ኦፖርቹኒቲ ተጠቅመን የራሳችንን አድቫንቴጅ አምቢሽን ፍላጎታችንን ልናሳካ እንችላለን የሚሉ አካላት መጠቀሚያ አድርገናል። ስለዚህ ሁላችንም ኃላፊነት ወስደን በባለቤትነት ተንቀሳቅሰን እንደነዚህ አይነት ከትውልድ ወደ ትውልድ ሲንከባለሉ የነበሩ ችግሮችን እንዴት ለአንዴና ለመጨረሻ ጊዜ መቋጫ ልናበጅለት ይገባል የሚለውን ነገር ልንመለከተው ይገባል። ምክንያቱም ይሄ የዘውግ ፖለቲካ ጽንፍን የያዘ ጽንፍ የረገጠ የፖለቲካ አስተሳሰብ ሁላችንንም ይዞ ይጠፋል እንጂ ዓለማንም መፍትሄ አይሰጠንም። የአንዳችን ጥፋት አንዱ ጠፍቶ ሌላው የሚለማበት ሀገር የለንም። ይሄንን ልንገነዘብ ይገባል። ማወቅ የሚገባን ነገር ይሄ አይደለም። እኛ ውስጥ የሚፈጠር የአንዱ ጥፋት ለሌሎቻችን ልማት ሊሆን ይቅርና የኢትዮጵያ ሰላም ማጣትና አንድነቷን ማናጋት በሆርን ኦፍ አፍሪካ የምንለው ሪጅኑን በሙሉ የጦርነት ማዕከል ነው የሚያደርገው። ይሄንን በጣም ልንጠነቀቅበት የሚገባ ነው። ኃላፊነት ልንወስድበት የሚገባ ነው። እያንዳንዳችን አገር ውስጥም የምንኖር ከአገር ውጭም የምንኖር ኃላፊነት ሊሰማን ይገባል። በተለይ ውጪ ሆነን ይሄ እሳት የምንጭር ሰዎች፣ ቤንዚን የምናከፈክፍ ሰዎች እኛ ጋር አይደርስም ብለን ልናስብ እንችላለን። ዛሬ የምንጭረው እሳት ማንን ሊያቃጥል እንደሚችል አናውቀውም። ስለዚህ ልንጠነቀቅ የሚገባን ከዚህ አንጻር ነው። እነዚህን ነገሮች በሙሉ ማዕከል ያደረገ አካሄድ ነው እንግዲህ ዛሬ ኢትዮጵያ ለገባችበት ፈተና ምናልባት ሰላማዊ መፍትሄ ሊሰጣት የሚችለው።
ፕሮፌሰር ካሳሁን፣ የሀገር ብሔር ግንባታ ስራ በቂ ይሁን አይሁን በተለያዩ መንግስታት ተሞከሩ አካሄዶች ነበሩ እና በቅርብ ጊዜም በህዝቦች መካከል ያሉ የቆሾ ስሜቶችን ለማከም ወይም እውነትና ፍትህ ላይ መሰረት ያደረገ እርቅ ለማውረድ በሚል የእርቀ ሰላም ኮሚሽንም ተቋቁሞ ነበር። ነገር ግን እስካሁን መሬት ላይ የወረደ ስራ ሲሰራ አልታየም ተብሎ ወቀሳ ይደርስበታል። አንዳንዶች ደግሞ ቅድም ዶክተር ዘነበ መንግስት ኃላፊነት መውሰድ አለበት ብለው ነበረ፣ ከመንግስት እጅ መውጣት አለበት ደግሞ የሚሉ ወገኖችም አሉ፣ መንግስት ይሄንን በገለልተኝነት መስራት አይችልም የሚሉ እና እንደዚህ አይነት ወደ ሀገር ግንባታ የሚያሸጋግሩ ብሔራዊ ውይይቶችን ለማድረግ አጠቃላይ ስራዎችን በኃላፊነት ለማካሄድ ያለባቸው በማን ነው ትላላችሁ? እናንተስ ፕሮጀክታችሁ መሬት ወርዶ ውጤት እንዲኖረው ከማን ጋር ነው የምትሰሩት?
ይህንን ፕሮጀክት ስንጀምር አንደኛ ፈቃድ ማግኘት ያስፈልጋል፣ እውቅና ማግኘት ያስፈልጋል። የመንግስት ሚና እንዲሁ ወደ ፈና አያስፈልግም ተብሎ የሚታለፍ ነገር አይደለም። አሁን ከ2010 ጀምሮ አንዳንድ ተስፋ ሰጪ ሁኔታዎች የመንግስትን ባህሪና አሰራር ሊለውጡ የሚችሉ ጉዳዮች እየተከናወኑ ነበር። በመሀሉ ብናቃቸው ተግዳሮቶች ተከትለዋል። አሁንም ቢሆን መንግስትን ማበረታታት፣ ከመንግስት ጋር መስራት በኢትዮጵያ ላሉ ሀገራት ቀርቶ ሌሎችም መንግስት አያስፈልግም፣ መንግስት የማታ ዘበኝነት ስራ ብቻ ነው መስራት ያለበት ለሚሉ ሀገሮችም ከመንግስት ውጭ የሰዎች ስብስብ የሰዎች ህብረተሰብ ባለበት ስፍራ የሚታሰብ አይሆንም። ነገር ግን ከመንግስት ውጭ መካሄድ አለበት የሚለው ነገሮች መካሄድ አለባቸው፣ ኢኮኖሚው፣ ፖለቲካው የመሳሰለው እኔ ዛሬያዊ ሁኔታውን ያገናዘበ አካሄድ አይመስለኝ። ግጥ ነው ከመንግስት ፍጹምነትን እንከን የማይወጣለት አካሄድን መጠበቅ ላይቻል ይችላል። ነገር ግን ባለው ሁኔታ ውስጥ የመንግስት ሚና ይህ ወደፈናው እንትን የሚባል ነገር አይደለም። እርቀ ሰላም ኮሚሽኑ ቢሆን ምንም አልሰራም፣ ሌሎች የመንግስት አካላትም ምንም አልሰሩም የሚለው ምን ያህል ማስረጃ ላይ እንደተመረኮዘ አላቸው። የእርቀ ሰላም ኮሚሽኑ ይሄ የኮቪድ ወረርሽኝ ማጋጠሙ በፊት አንዳንድ እንቅስቃሴዎችን በማድረግ ሂደት ላይ ነበረ፣ ከሰላም ሚኒስቴር ጋር ከሌሎች ከሚመለከታቸው ጋር በመገናኘት። ነገር ግን ባለመታደር ሆነ ይሄ ሁኔታ አጋጠመና ወደፊት እንዲፈለገውን እንዲጠበቀውን ያህል ሊራመድ አለመቻሉ ነው እንጂ ዝም ብሎ ተሰይሞ ተከናንቦ ቁጭ ብሏል የሚለው ነገር ትክክል አይመስለኝም፣ እኔ ባለኝ መረጃ መሰረት ማለት ነው። ስለዚህ ከወደደም ተጠላም ከመንግስት ጋር እጅ ለእጅ ተያይዘው መንግስት ግድፈቶች በሚኖሩበት ጊዜ፣ የተለያዩ እሱን አላማዎችን በሚያራምዱበት ጊዜ እንዲያስተካክል እየመከሩ እየተቹም ጭምር ከመንግስትም ጋር እየተከራከሩ ጭምር አብረው መስራት አማራጭ የሌለው ነገር ነው ብዬ አስባለሁ።
ከዚህ ጋር አያይዘው ኢትዮጵያ አሁን ካለችበት አጣብቂኝ በተደጋጋሚ ከሚታዩ ግጭቶች፣ የፖለቲካ አለመረጋጋቶች ለመውጣት ከዚህ በኋላ ሊወሰዱ የሚገባቸው እርምጃዎችና መፍትሄዎች ምንድን ናቸው ይላሉ?
ማንኛውም ነገር ለመስራት የህብረተሰብ ሰላምና የህብረተሰብ መረጋጋት በሚገባ መረጋጋት አለ። እንዴት ነው የሚረጋጋው? በሁሉም ህብረተሰብ ክፍሎች መንግስትን ጨምሮ ጥረት መደረግ አለበት። ያሉ ችግሮችን ድርጅታዊ ተባብሮ ማስወገድ መቀነስ ያስፈልጋል። በቅድሚያ የህግ የበላይነት። የህግ የበላይነት ስንል ደግሞ በመንግስትም ላይ ጭምር የሚሰራ የህግ የበላይነት መስፈን አለበት። ይህንን ደግሞ ለማድረግ የህብረተሰብ ትብብር፣ ሌሎች ጥያቄ ያላቸው ወገኖችን ትብብር ያስፈልጋል። ከዛ በኋላ ነው በኢኮኖሚው፣ በፖለቲካው፣ በሰብአዊ መብቱ ወደፊት መራመድ የሚቻለው። መንግስትም ሶስቱን አላማዎች ለቡድን አላማዎች አለ መንግስቱን ያላግባብ እንዳይጠቀምበት ገደብ ሊደረግበት ይገባል። ጥያቄ የሚያነሱ እና ያላቸው ወገኖችን ደግሞ ጥያቄው ምንም ይሁን ምን ተቀባይነት ይኑረው አይኑረው ይህንን በሰላማዊ ሁኔታ ማቅረብ እና መፍትሄ ለማግኘት መጣር ያስፈልጋቸዋል።
ውይይታችን ማጠቃለያ ስለሆነ ዶክተር ዘነበ የጀመራችሁት የሀገረ ብሔር ግንባታ ፕሮጀክት ቀጣዩ ጉዞ ምን ይመስላል? ወደፊት ሊወሰዱ የሚገባቸው እርምጃዎች እና መፍትሄዎች ምን መምሰል አለባቸው?
እዚህ ላይ ፕሮፌሰር ካሳሁን የገለጸው ነገር እንዳለ ሆኖ አብሮ ልናያቸው የሚገቡ ነገሮች አሉ። የሀገር ብሔር ግንባታ የምንለው ነገር አለ ሰላም ግንባታ የትም ሊደርስ አይችልም። መጀመሪያ መሰረት ሊኖረው ይገባል። ያ መሰረት ሰላም ነው። ለሁሉም ነገር ሰላም ነው። አገር ብሔር ግንባታን በለው፣ የኢኮኖሚ ግንባታን በለው፣ የባህል ግንባታን በለው፣ መሰረቱ ሰላም ነው። ሰላማችንን እንዴት ነው መልሰን እንድናመጣ የምንችለው? ሰላም የምንለውን ነገር ደግሞ የምናመጣው ብሔራዊ መግባባት ስንፈጥር ነው። መድረክ ፈጥረን ሰዎች ብሶታቸውን፣ ስጋታቸውን የሚገልጹበት፣ ራያቸውን የሚያካፍሉበት፣ የተሻለ አገር እንዴት እንፈጥራለን ብለው የሚመካከሩበት፣ የሚወቃቀሱበት፣ የሚከራከሩበት መድረክ ልንፈጥር ይገባል። እነዚህን ነገሮች ስናደርግ ነው እንግዲህ ማንኛውም አገራዊ አጀንዳ ይሄ አገረ ብሔር ግንባታንም ጨምሮ ውጤታማ ሊሆን የሚችለው። እንደኛ ሀሳብ ነው የምንሰጠው፣ ሀሳብ ነው የምናካፍለው፣ መድረክ ነው የምንፈጥረው። መንግስት፣ የሃይማኖት ተቋማት፣ ሌላውም የህብረተሰብ አካላት በሙሉ ተወካዮች፣ ኦፒኒየን ሊደርስ ሊሆኑ ይችላሉ፣ ሲቪክ ሶሳይቲ ሊሆን ይችላል፣ ትምህርት ቤቶች ሊሆኑ ይችላሉ፣ ቤተሰብ፣ አካባቢያችን የምናያቸው እነዚህ ኢንዲጂኒየስ አሶሲሽን የምንላቸው እቁብ፣ እድር፣ በሙሉ የተቀናጀ መድረክ ፈጥረን እነዚህ ነገሮችን ወደ እውን የምናደርግበት መንገድ ልንፈጥር ይገባል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። ይህን ወጣት በሁለት ዋና ዋና ጉዳዮች ልንረዳው እንችላለን። ሁሌ ስንወያይ የምንስተው ትልቅ ነገር አለ። ባለፉት 20 ምናምን ዓመታት ይሄን ያህል ንብረት ተዘረፈ፣ ይሄን ያህል የሀገር ሀብት ጠፋ እያልን ሮሮን ገልጻለን፣ ብሶታችንን እናሰማለን። እኔ እንደ አብዛኞቹ ኢትዮጵያዊ ሁሉ እሱም ያሳስበኛል። ከዛ በተለየ ግን የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። በተሳሳተ መንገድ ላይ እንዲወጣ አድርገነዋል። ይሄ ግሩፕ ጠላት ነው። ዛሬ ያንተ ድህነት፣ ያንተ የኑሮ ፈተና መንስኤው ይሄ ግሩፕ ነው ብለን የራሱን ወገን እንዲፈርጅ አድርገነዋል። ስለዚህ ይሄንን ትውልድ እንዴት ነው ልንመልስ የሚገባው የሚለው አንዱ ተጓዳኝ ጥያቄ ይመስለኛል። ይሄንን ለማድረግ ለወጣቱ ስራ ልንፈጥርለት ይገባል። ይሄ እንዲሆን አገሪቷ ውስጥ ኢኮኖሚ ግሮዝ፣ የኢኮኖሚ ዴቨሎፕመንት ሊኖር ይገባል። ይሄንን እንዴት እውን የምናደርገው? እንዴት ነው የምናሳካው? በጣም ባንክሮ መግለጽ የምፈልገው ነገር ምንድን ነው? አገር ብሔር ግንባታም እንበለው ሰላምም እንበለው ህዝብን ማዕከል እስካላደረግን ድረስ የትም አንደርስም። የመንግስት ሚና የሚሆነው እነዚህን ስራዎች በሙሉ የተቀናጁ እንዲሆን አመራር ሊሰጥ ይገባል። እዛ ጋር ያለውም እሱ አመራር ለመስጠት ነው። መንግስት ሊመራ ይገባል። የመንግስት ትልቁ ሮል እሱ ነው። ኮኦርዲኔትም የማድረግ ኃላፊነት አለበት።
ዶክተር ኦድላንድ በዚህ ላይ ምናልባት የሚጨምሩት አስተያየት ካለ? በተለይ ደግሞ እርስዎ ስራዎትን አቁመው በዚህ ሀገረ ግንባታን ብሔር ግንባታን ፕሮጀክት ለማሳካት ሙሉ ጊዜዎትን ሰጥተው እየሰሩበት ያለው ጉዳይ እንደሆነ አውቃለሁ እና ቀጣዩ ጉዞ ምን ይመስላል? የፕሮጀክት በተነሳው ሀሳብ ላይ በመፍትሄዎቹ ላይ የሚጨምሩት ሀሳብ ካለ?
ፕሮፌሰር ካሳሁን እና ዶክተር ዘነበ ነገሮቹን በደንብ አስቀምጠዋል። በእውነት በተለይ አንዳንዱ ተሳትፎ ወሳኝ ነው። ስለዚህ ዋናው ነጥቡ መግባባት ነው። መግባባት ካለ ሁሉ ነገር ለመስራት ወይም ሁሉ ነገር ለማድረግ ይቻላል። ግን አሁን የመግባባት መንፈስ የለም። እኔ በእውነት የውጭ ሀገር ዜጋም ቢሆን በልቤ ግማሽ ኢትዮጵያዊ ነኝና አሁን ሶሻል ሚዲያ ሲያነብ፣ ኒውስ ሪሊስ ምናምን ሲያነብ በጣም አዝናል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ህዝቡ ወጣት ነው፣ ግን በአለመግባባት ስንት ነገር ሊበላሽ ነው። ውጭ ሆነን እንደዚህ አድርጉ እንደዚህ ማድረግ አለበት አያምርም። እኔ እሱን ለማለትም አልፈልግም፣ ግን አሁን የሰፊው ህዝብ መሳተፍ አንዳንድ ጊዜ ኤሊቲስቶች ሶሻል ሚዲያ ኦፊሻል ሚዲያ ሁሉ ነገር ኮንትሮል ያደርጋሉ። የኢትዮጵያ ህዝብ 110 ሚሊዮን አካባቢ ነው። 105 ሚሊዮን ህዝብ ምን ያስባሉ? የእነሱ ተሳትፎ። ስለዚህ አሁን ኔሽን ቢልዲንግ ፕሮጀክት መቀጠል ስንፈልግ ወደ ሰፊው ህዝብ፣ ወደ ወጣቶች፣ ወደ ሴቶች፣ ወደ ህዝቡ መውጣት አለብን እና ያ የህብረት የመግባባት መንፈስ እንዲኖር ኢትዮጵያን የሚያሳድግ ኢትዮጵያን የሚያጠናክር መግባባት ሲኖር ነው። ግን ከመግባባት በፊት እውነት ብንናገር ይሻላል። ያለፈው አልፏል። አዎ፣ ግን ብዙ ቁስል አለ፣ ብዙ ነገር አለ። ይሄ ነገር በሆነ መንገድ ባለው ድርጅቶች ኢትዮጵያ እንደተባለ ስንት ድርጅቶች አለ በየመንደሩ፣ እነኚህ ቁስሎች ተከፍቶ መድኃኒት ተሰጥቶ በእርቅ ሜካኒዝም ከዛ በኋላ የሆነ መሰረት ከተገኘ በኋላ ቂሙ ከወጣ ስበቃስ ወደ አንድነት ወደ መግባባት የሚደርስ መንገድ መረመድ አለበት። እኔ በእውነት ክብር እና ክብራን ኢትዮጵያውያን የአሁኑ ጊዜ የአሁኑ እድል እንዳይጠፋብን እኔ በጣም በጣም ጨንቃለሁ፣ ውጭ ሆኜ ሁኔታውን ሲመለከት እስከ መቼ። ስለዚህ እኔ ተስፋ አደርጋለሁ ባለው እውቀት፣ ባለው ፍቅር፣ ባለው ልም አንድ መንገድ እንዲፈጠር ተስፋ አደርጋለሁ እና እኛ ፕሮጀክታችን ለመቀጠል እንሞክራለን። የጋራ ተሳትፎ የመግባባት መንፈስ መፍጠር አለን።
እንግዲህ ሰዓት ገድቦን ውይይታችንን እዚህ ላይ ልናቆም ነው። የሀገረ ብሔር ግንባታ ኢትዮጵያ ውስጥ ለምን መገንባት አልተቻለም? እስከዛሬ የተለያዩና ተቃራኒ ሀሳብ ያላቸውን ህብረተሰብ ክፍሎች እንዴት ወደ ውይይት ማምጣት ይቻላል? ብሎም ደግሞ የጋራ ብሔራዊ ስምምነት መፍጠር ይቻላል ወይ? ይህን የማድረግ ኃላፊነት ውስጥ የማን ነው? በቀጣይ ምን መደረግ አለበት? በሚሉ ሀሳቦችን አንስተን ተወያይተናል። በእርግጥ አብዛኞቹ ሀሳቦች የበለጠ ውይይት የሚፈልጉ ሀሳቦች ናቸው እና በቀጣይ ጠለቅ ወዳሉ ጉዳዮች እየገባን ለመፈተሽ እንሞክራለን። እንደ መነሻ ግን ዛሬ ሁላችሁም ፈቃደኛ ሆናችሁ በዚህ ውይይት ላይ በመሳተፋችሁ እና ሙያዊ አስተያየቶቻችሁን ስላካፈላችሁን በአድማጮች ስም በጣም አመሰግናለሁ።
እኛም እናመሰግናለን። እግዚአብሔር ይስጥልን።
እኔም በጣም አመሰግናለሁ። የውጭ ሀገር ሰው ሆኜ እንኳን በዚህ ነገር ውስጥ ለመሳተፍ እጅግ አመሰግናለሁ።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን። እኛም እናመሰግናለን።